ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ
ክፍል 5
አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሳመት ዘመን ሲደፈደፍ እንደተዳፋጠው አሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምርት ባላችሁ ተጋባና በተገዢዎች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ውጥናችን ሰምሯል በሚል ፈሽታ አንገት ቀና አድርጋችሁ በምስራቅ ጫፍ አገር ገደል እያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተቆርቁዶ ገና በቀን ሲጨላልም እውነት አቀምርቆት አሸለወት ቢገኝም ሲያንከላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ ሲፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብት ነጮች በጥቁር ዘር ላይ ሲዶልቱ በመርዝ ጋስ የዶርዝና በኢትዮጵያዊነት አበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ ብኩርና ነው ያሸጣችሁ የተዋራጅ ተፈጥሯችሁ እንክት ይበል የኢትዮጵያ ልጅ ሰበር ነው ስትሉ ትጠረጋችሁ። የኢትዮጵያ ምድር ከጥንት ጠዋት የታደለ የነጻነት ምስጢር ጓዳ ቀይ ደጁን ጥይት ሲያርተው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከተዋጣ ወጥቶ አዳሪ ጠይም ዘግና ካምባ ሆናት ባለዘገር ባለለበን ባለመውዜር አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደ ቃሉ የተኮሰው ጥብ የማያል ድረት ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትዕግርምት እያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በስጋው ምርግ የአጥንቱን ጡብ እያኖረ ኢትዮጵያን የአይኑን ብሌን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማውን ከአድማስ ጥጋት እያሰረ ደም አቅልሞ ድል ሸላልሞ ለዓለም ዓለም አነበበ። ኢትዮጵያ የኛ ማማ ለአገር ሁሉ የነባውራ ወደር የለሽ ውብ እመቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተና ህልቁ የለሽ ወይ መሳፍርት ያልተለያት ማአት ፍዳ አናት ባናት በጠይም ገጽ የሚዘወር ሽብር አውራጅ ስውር መቅሰፍት በግፍ ቄራ በደራው ቀን ልጆች አራጅ ያግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀርዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበ ዋናት ባናት ፈረሽ ሻለዋት አዎ ፈረሽ ከናር ሻለዋት ካብን ደንቧይ ክብሯን ልደው ቅርሷን ገፈው በአገር ቅርጫ ተሸልመው በአደባባይ በዚያች ቅጽበት የዘመን ግፍ ዋንጫው ሞላ ካይኖች ኩሬ እምባ ደርቆ ደም ተሞላ የጠይም ፊት ጠውልግ ውብ ጉንጭ በልህ ቀላ የህዝብ ልጅ እንዳባቱ እንደናቱ ደግሞ እንዳክስት እንዳጎቱ ግፍርሜ ባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ስፋ ወጥቶ አዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ይዋ በአዲስ ዓመት ባመጥ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባንዳን ገርፎ አረድ ፍራት ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራብ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅ ያጥልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሊል በጡ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነርሱ በሰው ልጅ ደም ተቀረቁ ፍል ፏኖች
መጽሐፍ ዓለም ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 5 የህቡ ህይወት በሚከተለው ቀጠሮችን ስለ ድርጅታቸው ሚስጥራዊ አሰራር የራሱን ተሞክሮ በመሳሌ ያስደገፈ እንዲነግረኝ ነበር የፈለኩት። ይህባ አንድ ድርጅት ብቻ አልነበረም። ይህባ ከሙላ ጎደል በራሳቸው የሚተዳደሩና ነፃ የነበሩ ሌሎች ድርጅቶችንም ያቀፈ ነው። አወቃቀሩ በሙያ በእድሜ በጾታና በተሳትፎ ደረጃ የሚመስል ነገር አለው። የወንነው ፓርቲ፣ የወጣቶች ሊግ፣ የላባደሮች ክንፍ፣ የጥቃት መከላከያ በተለምዶ ስኳድ፣ መዋቅር፣ የዴሞክራቶች ማለትም የደጋፊዎች መዋቅር፣ የታዳጊ ህፃናት፣ የወጣቶች ማህበር፣ የሴቶች ማህበርና የቤተሰብ ሸንጎ ነበሩ። ወደ መጨረሻው አካባቢ የኡታ ኮሚቴ የሚባልም ተመስርቶ ነበር። እነዚህ ሁሉ መዋቅሮች በደንብ ተደራጅተው ይሰሩ ነበር። የታዳጊ ልጆቹ፣ የቤተሰብ ሸንጎ፣ የዲሞክራቶችና የኡታ ኮሚቴዎች በየሰፈሩ በየቀበሌው ተዋቀሩ ናቸው። ሌሎቹ ግን ከህዋስ እስከ ማዕከላዊ ኮሚቴ ተደራጁ ነበሩ። የሁሉም መዋቅር ተመሳሳይ ነው። ለምሳሌ እኛ የነበርንበት የኢሃወሊ የኢትዮጵያ ህዝብ አብዮታዊ ወጣት ሊግ መዋቅር የዋናው ፓርቲና የሌሎችም መዋቅር ግልባጭ ነው። እስቲ ባጭሩ ያንዱን ክንፍ መዋቅር ንገረኝ። ሁለት ሶስት ክፍለ ሀገሮችን አንድ ላይ በማድረግ ኢትዮጵያን በአራት በይነ ቀጠና በመከፋፈል ነው የኢሃፓ መዋቅር የተዘረጋው። አዲስ አበባ ደግሞ እንደ አንድ በይነ ቀጠና ተወስዳ መጀመሪያ በአራት በኋላ በአምስት ዞኖች ተከፋፍላ ነበር። ያንድ ዞን ስፋት ምናልባት አሁን ክፍለ ከተማ ከሚባለው ጋር በመጠኑ ሳይቀራረብ አይቀርም። እያንዳንዱ ዞን በስሩ 3-4 ሰብዞኖች አሉት። የሰብዞን ስፋት በአሁን ወቅት ወረዳ ከሚባለው ጋር አቻ ሊሆን ይችላል። የሰብዞን አባላት በስራቸው የሚቋቋሙትን ሪጅኖች 3 ወይም 4 በጸሐፊነት ይመራሉ። እያንዳንዱ ሪጅን በዚያን ጊዜ በነበረው የመንግስት መዋቅር ከፍተኛ ከሚባለው ጋር አቻ ነው። በአዲስ አበባ ወደ 25 የሚሆኑ ሪጅኖች ነበሩ። አንድ ሪጅን ከ10 ያላነሱ ቀበሌዎችን በስሩ ይይዛል። በአንድ ሪጅን ስር 3 ወይም 4 ሰብ ሪጅኖች አሉ። አንድ ሰብሪጅን ቢያንስ 3 ቀበሌዎችን ይይዛል። የሰብሪጅን አባላት መሰረታዊ ቤዚክ የሚባለውን ኮሚቴ ወክለው የሚመጡ ናቸው። በዚህ ኮሚቴ በአንድ ቀበሌ ውስጥ የሚከናወኑት እንቅስቃሴዎች በሙሉ የሚመራና የሚቆጣጠር አካል ነው። ከአራት ያላነሱ አባላት ይኖሩታል። በቤዚኮች ስር ሰብቤዚክ የሚባሉ አሉ። ሰብቤዚኮች በአንድ ቀበሌ ውስጥ በብዛት ሲኖሩ ቢያንስ ከአራት በላይ በቤዚክ ኮሚቴ ስር በመሆን የሚዋቀሩ ናቸው። ሌሎች ህዋሶች ከሰብቤዚክ ስር የመጨረሻው አካል ናቸው። የሴሎች ብዛት አይታወቅም። ከቀበሌ ቀበሌ እንደ አባላት ብዛት ይለያያል። እኔ እስከማውቀው ድረስ በአብዛኛው ቀበሌ እስከ 10 ይደርሳሉ። አንድ ሴል ከሶስት የማያንሱ ከአምስት የማይበልጡ አባላት ይኖረዋል። እስቲ ስለሰራህበት መዋቅር ንገረኝ። የኛ የመዋቅር ክልል በዚያን ጊዜ በደርግ መዋቅር ከፍተኛ 18 የሚባለው ነበር። ክልሉን ማወቅ ከፈለግ ከባምቢስ ድልድይ ጫፍ ተነስና ግራህን ይዘህ ወደ መስቀል አደባባይ ተከተለኝ። ከዚያም ወደ ቅዱስ ዮሴፍ ትምህርት ቤት ታጠፍ። መሿለኪያን አልፈህ ቁልቁል ውረድ። ግሎባል ሆቴልንም አልፈህ ሂድ። የጎተራን ድልድይ ሳትሻገር ወደ ግራ በመታጠፍ ወደ ኦሊምፒያ የሚሄደውን አስፋልት ይዘህ ሂድ። ውስጥ ውስጡን ወደ ወሎ ሰፈር አቅና። ከዚያም ወሎ ሰፈርን በስተቀኝ በመተው አስፋልቱን ከተሻገርክ የቡልቡላ ወንዝን ታገኛለህ። ወንዙን ተከትለህ ከሄድ ባምቢ ሱፐርማርኬት እንደገና ተመልሰህ ትደርሳለህ። በዚያ ክልል መዋቅር ውስጥ ነው የተራውት። በዚያ ሪጅን ወደ 10 የሚሆኑ ቀበሌዎች ነበሩ። ካልተሳሳትኩ ቀበሌ 06 07 15 17 18 27 35 36 እና 41 የነበሩ ይመስለኛል። በሰብዞኑ ስር 3 ሪጅኖች በኋላ 4 የነበሩ ሲሆን የኛ ሪጅን አንደኛው ነው። በወጣቱ ሊግ ስር በነበርኩበት ወቅት ከሞላ ጎደል እዚያው ነበርኩ። እኔ ከመግባቴ በፊት በዚህ ክልል የተወሰኑ አባላት ነበሩ። ሆኖም ግንኙነታቸው በትክክለኛው መዋቅር ስር አልነበረም። ግማሹ ሌላ አካባቢ ይሰራል፣ ቀሪው ደግሞ በተናጠል አንድ ለአንድ ግንኙነት ፈጥሮ ቆይቷል። ሌሎችም ባልተሟሉ ሴሎች ውስጥ ነበሩ። ስለዚህ የኛ ስራ ይህን የተበታተነ ኃይል በመዋቅሩ መሰረት ማደራጀት ነበር። ወቅቱ ዘመቻ ጥለው የመጡ ተማሪዎች ተመልሰው እንዲሄዱ የምህረት አዋጅ የወጣበት ወቅት ነበር። አለመረጋጋቱ አዳዲስ አባላትን እንደ ልብ ለመመልመል የሚያስችል አልነበረም። በጥናብ ክበብ ውስጥ የነበሩ ዘማች ተማሪዎች የተወሰኑት ቤተሰብ ተመለሱ እያለ ስለሚያስገድዳቸው በምልመላ ላይ ከፍተኛ እንቅፋት ሆኖብን ነበር። ስዝንም ይለኝ በ1968 የመጀመሪያው ወራት በዚያ ክልል አንድም ቀበሌ ውስጥ የኢህአፓ የወጣት ክንፍ የተሟላ የአባላት ሴል መሰረታዊ ድርጅት አልነበረም። ቆየት ብለን ራሳችንን መመልመል ጀመር። አባላት እየበዙ የመጡት በአካባቢያችን ያሉ ልጆች በሚያደርጉት ጥረት ብቻ ሳይሆን በእኛ ክልል ነዋሪ የሆኑ ግን ከተለያየ ዞን የተመለመሉ ይላኩልን ስለነበረም ነው። የምልመላ መስፈርታችሁ ምንድነው? ምን ታደርቀኛለህ? እሱንማ ባለፈው እንዴት እንደተመለመልኩ ነግሬህ የለ? ለጥናት ክበብ ማለቴ ነው። ስከረም አሽሻም ተደባዳቢና ሚስጥር የማይጠብቅ ቀዳዳ ኢህአፓ ቤት አይገባም። ከዚያ በተረፈ የወጣት ክንፍ ውስጥ እንደ ህግ የእድሜ ጣሪያው ከ15 ዓመት በላይ ነው። በተግባር ግን 17 ዓመት የሚሆናቸው የሁለተኛ ደረጃ ትምህርት ቤትና ከዚያ በላይ የሆኑ ናቸው። የጥናት ክበብ አባል መጠጥ የማይጠጣ ነው? የሚቀማምስ ከሆነ ችግር የለውም። አብዛኛው ወጣት ስለሆነ መቅመሱ አይቀርም። ሆኖም ከተመለመለ በኋላ መስከር የሚባል አይታሰብም። ሰካራም፣ ሐሺሻም፣ ጆሊ፣ የሰፈር ጉልቤ፣ የሰፈር አውደልዳይ፣ የልጃገረድ እጅ ጠምዛዥ እኛ ቤት የለም አልኩህ። እየቀለድክ ነው? ምን እቀልዳለሁ? ይሄን አልሰማህም? የኢህአፓ መፈጠር እኮ በወጣቶች የእርስ በርስ ግንኙነት ከህብረተሰቡ ጋር የነበራቸውን ትስስርና በተናጠልም በሰጥናቸው ላይ ከፍተኛ ተጽዕኖ አሳድሯል። ከኢህአፓ በፊት የነበሩት ጆሊ ጃኪዝም፣ አደንዛዥ እጽ መውሰድ፣ የቡድን ጸቦች የፓርቲ ጭፈራ ንጃገሮችን ማሳደድና ማስገደድ የመሳሰሉት እንደጉም በነው ጠፍተዋል። ናልባት አጋንኝ ይሆናል የተለየው ነገር ያፖስት ያልገቡ ወጣቶች ሁኔታ ነበር። እኛ ማል ሰፋሪዎች ነው የምንላቸው። ብዙዎቹ ከቤታቸው ወይም ከሰፈራቸው ሳይወጡ ትምህርታቸው ላይ ያተኩራሉ። የቤተሰብ ቁጥጥር ላላ የሚልላቸው ግን ጠላ ቤትና ጠጅ ቤትም ሊውሉ ይችላሉ። ከደህንነቶችና ከቀበሌዎች ትኩረት ውጭ የሚያደርጋቸው አማራጭ ይኸው ነው። ቀበሌዎች በጣም የቤት ልጆች የሆኑትና ጠጅ ልጆች ላይ አያተኩሩም ነበር። ጫት ቃሚ ይሳል ነበረም። ጫት ይቃማል። የሚቀሙት ግን እንደ መደበኛ ስራቸው ሲያኝቁ አይውሉም። ከኢህአፓ በፊትም ቢሆን በወጣቱ መሃል በተለይ በአዲስ አበባ ጫት በስፋት የሚታወቅ አልነበረም። በጣም አልፎ አልፎ ለጥናት የሚቀሙ ልጆች ነበሩ። እኔም ማውራ ስለ አዲስ አበባ ነው። ድሬዳዋ፣ ሐረር እና ጅማ የመሳሰሉት ቦታዎች ሁኔታው ይለያል። አዲስ አበባ ግን በተሰቦቻቸው ጫትን እንደ ባህል የሚያዩ ከሆኑ ልጆቹም ይቀማሉ። ለማንኛውም አብረውኝ ይሰሩ የነበሩ ልጆች አንዳቸውም አይቀሙም ነበር። ቢያንስ ሲቀሙ አላየሁም። የሚቀሙ የኛ ልጆች በግላቸው ለንባብ ብቻ ይጠቀሙበት እንደነበር ነግረውኛል። በኮሚቴ ስብሰባና ውይይት ላይ ግን እንቅም ነበር ያሉ ልጆች አላጋጠሙኝም። ጫት መቃም ቢኖርም በአዲስ አበባ የኢህአፓ ልጆች መለያ ግን አልነበረም። ታዲያ ጫት መቃም መቼ ነው የተስፋፋው? እንደው ጥሩ አስታወስከኝ። አንድ በጫት ላይ ጥናቱን ያደረገ ጓደኛዬ በአንደኛው ንዑስ ርዕሱ ላይ የኢህአፓ ዘመንና ጫትን አያይዞ ሲጽፍ ቃለ መጠይቅ አድርጎልኝ ነበር። በእኔ ግምት በአዲስ አበባ ጫት መስፋፋት የጀመረው ኢህአፓ ከጠፋ በኋላ ነው ብየዋለሁ። በተለይ ወጣቶችን ለወታደርነት ማፈት ሲጀመር ወጣቶች ቤታቸው ተደብቀው የመዋል አስማሚያ መጡ። የሚጠጡ ልጆች እንደ ቦዘኔ ስለሚቆጠሩ ለጦር ሜዳ አፈሳ ኢላማ ነበሩ። ስለዚህ ቤት ይውላሉ። ከዚህ ጋር ተያይዞ ጫት እየተስፋፋ ሳይመጣ አይቀርም የሚል ግምት አለኝ። የቃመ ተጠቀመ ያልቃመ ተለቀመ ይባል የነበረው ኢህአፓ በተሸነፈ ማግስት የወታደር ምልመላና ፈሳሽ ሲጾፍ ነው። የሚቀሙት በቤት ውስጥ ስለሚውሉ የማይቀሙት ደግሞ በየጎዳናው ላይ ስለሚገኙ ማለት ነው። ለማንኛውም ጥናት የሚፈልግ ጉዳይ ነው። በመሰለኝ የሚመለስ ጥያቄ አይደለም። ለጓደኛዬ የመለስኩለትን ግን አሁን ያልኩህን ነው። ወደ ጉዳያችን እንግባ። አንተ እንደሆንክ ጌታዬ፣ እኔ እንደሆንኩ ምን? ጨርሰው እንጂ ወሬኛ ወሬኛ ነህ። እናልህ አካባቢ ከተላለፍኩ በኋላ መጀመሪያ የተገናኘሁት የወሎ ሰፈሩና የዩኒቨርሲቲ ተማሪው አባይነህን፣ የደምረው ሱቁን ጌታቸውን፣ የፍላሚንጎውን አበበን ነበር። ሁላችንም የአካባቢያችን የወጣት ክንፍ መዋቅር በመዘርጋት ተካፍለናል። ከታች ደግሞ የኦሊምፒያውን ሰለሞን ኤ አይነት ጎበዝ ልጆች ነበሩን። ትንሽ ቆይተን ጸሐፊያችን በሌላ ልጅ ተተካ። አቤ ነበር፣ ዩኒቨርሲቲ ተማሪ ነበር። ከነ በፊት ድርጅቱን የተቀላቀለ ይመስለኛል። ከሁሉም ጋር ስንሰራ መዋቅሩ ከሞላ ጎደል እየተመሰረተ ነበር። ያም ሆኖ ብዙ ወጣቶችን መመልመል የሚያስፈልገን ወቅት ነበር። በዚህ ጊዜ ሰዎችን አስጠንቶና አባል ማድረግ አንዱና ትልቁ ፈተና። ሁለት በአባልነት የማይተዋወቁ የኢህአፓ ልጆች ተመሳሳይ ሰዎችን በመቅረብ የጥናት ቡድን ሲመሰርቱ ነው። ይህ ሁኔታ ከሶስት ጊዜ በላይ አጋጥሞኛል። አጋጣሚው ጊዜን ያባከነ ከመሆኑም በላይ አላስፈላጊ የሆነ የአባላት ትውውቅ መበላላት የምንለው ፈጥሯል። ለዚህ ምሳሌ የሚሆነኝ ቅድም ከነገርኩ ከጌታቸው ጋር ነው። አብረን ከመስራታችን በፊት ሁለታችንም በአንድ የጥናት ክበብ ውስጥ ተገናኝተናል። የጓደኛዬ ጓደኛ ስለነበር ቀደም ብለን እንተዋወቃለን። በዚህ የተነሳም አራት ሆነን ጥናት ለመጀመር አስበን ነበር። ጌታቸው እኔንና የቅርብ ጓደኛውን ለማጥመድ እኛ ሰፈር ወጣ ገባ ይላል። እኔ ደግሞ ሁለቱንም ለመመልመላቅ እጃለሁ። ጥናቱን ገና ሳንጀምር የዴሞክራሲያን የህቡ እትሞችና ሌሎች ጽሑፎችን ሁለታችንም እናመጣ ነበር። ብዙ ሳንቆይ እኔና ጌታቸው እርስ በርስ ተነቃቃን። ሳንነጋገርም አባል መሆናችንን ተዋወቅ። ወዲያው የጥናት ክበቡን ሳንጀምር ምክንያት ፈልገን በትነነው ተለያየን። ከወራት በኋላ በሪጅኑ አብሮኝ የሚሰራ ሰው እንድንገናኝ ኮድ ሰጥቶኝ ነበር። በተባለው ቦታና ሰዓት ሲሄድ ጌታቸው ሆኖ አገኘሁት። የተወሰኑ ወራት አብረን ከሰራን በኋላ እሱ ወደ ሌላ ኮሚቴ ተዛወረ። ከብዙ ጊዜ በኋላ ጌታቸው በመንግስት በብርቱ የሚታደን ልጅ ስለሆነ ኑዳሲን ባንዲር ተደረገ። ጌታቸው የጎንደሩ ይሃፋ ሲበተን ኢሂድን የሚባለውን ድርጅት ከመሰረቱት አንዱ ሆነ። ከዚያም በኢህአዴግነት አዲስ አበባ በመግባት ጠቅላይ ሚኒስትር ከሆነ በኋላ በሙስና ሰበብ ታስሮ የተፈታው ነው። ታምራት ላይኔ ማለት ነው? አዎ፣ እውነተኛ ስሙ ጌታቸው ማሞ ነው። ታምራት ላይኔ የበረሃ ስሙ ነው። አዲስ አበባ ከገቡ በኋላ አልተገናኛችሁም? በጭራሽ፣ ከቴሌቪዥን ውጭ አይቼው አላውቅም። መዋቅር ከማደራጀት ሌላ ምስጢራዊ አሰራራችሁ ምን ይመስላል? እያንዳንዱ ኮሚቴ ከበላይ አካላት ጋር የሚያገናኝ አንድ ጸሐፊ ይኖረዋል። ጸሐፊው ከማን ጋር እንደሚገናኝ አብረው ያሉት አባላት በፍጹም አያውቁም። ጸሐፊውም እንዲሁ በበታችኛው መዋቅር ተወክለው የሚመጡት ልጆች እነማንን አግኝተው እንደሚመጡ አያውቅም። የሚያውቅበትም መንገድ የለም። በዛው ኮሚቴ ውስጥ ያሉት 3-4 አባላት መካከልም ተመሳሳይ ነው። ማን ማንን አግኝቶ እንደሚመጣ አይተዋወቅም። ይህ አሰራር ከታች እስከ ላይ ድረስ ባለው መዋቅር ውስጥ ተመሳሳይ ነው። ሁሉም በኮድ ስሙ ነው የሚታወቀው። ጸሐፊያችንን ጨምሮ ማናችንም የአንደኛችንን ስምም ሆነ የመኖሪያ ቤታችንን አናውቅም። ድርጅቱ ውስጥ ከመግባቴ በፊት በአንድ ወይም በሌላ መንገድ ከማውቃቸው ልጆች በስተቀር ስምና ቤታቸውን የማውቀው የሁለት ልጆችን ብቻ ነበር። ያውም በስራ ጉዳይ አማራጭ ስላልነበረን። በተጓዳኝ ኮሚቴዎች ስር አብሬ የሰራኋቸው በርካታ ልጆች አይደለም ቤቴን አቅጣጫውን እንኳ አያውቁም። የኢህአፓ አሰራር ሚስጥራዊነቱ ለደርግ ብቻ ሳይሆን ለእኛም ለአባላቱም ጭምር ነበር። አንድ አባል ሌላው ልጅ ለምሳሌ ጸሐፊው ከማን ጋር እንደሚገናኝ ለማወቅ አይፈልግም። የማወቅ ሙከራ ካደረገ ግን ሌላ ነገር ነው ማለት ነው። በሰላይነት ያስጠረጥራል። ይህ የዲሲፕሊን ጉድለት ከተፈጸመ በኢህአፓ ቤት ትልቁ ኃጢአት ነው። አንድ በየትኛውም እርከን ላይ ያለ አባል ጸሐፊው ከሌላ ልጆች ጋር ሆኖ ሲሄድ ካጋጠመው አጠገቡ ከመድረሱ በፊት ወደ ተቃራኒ መንገድ ተሻግሮ መሄድ አለበት። ካልቻለም አንገቱን ደፍቶ ወይም ወደ ሌላ አቅጣጫ እያየ ማለፍ መደበኛ አሰራር ነው። ሰላምታ መስጠት ጓደኛዬ ነው ተዋውቀው ብሎ ነገር የለም። በካፌም ሆነ ቡና ቤት ውስጥ ስንገባ በአባልነት የምናውቀው የምናቃቸው ልጆች ቁጭ ብለው ካገኘን ተመልሶ መውጣት ግድ ነው። ይህ ያልተጻፈ የኢህአፓ ህግ ነው። አውራ ጎዳና የሚሰራው ያጎቱን ልጅ ፈቃድን ለማግኘት አልፎ አልፎ እሱ የሚያዘወትርበት ሰንጋ ተራ አረንጓዴ ቡና ቤት ይሄድ ነበር። እኔም ሄደው በዛ ሳል እሱን ሰላም ልል ነው። ታዲያ የማውቃቸው የኛ ልጆች ድንገት ከመጡ በፍጥነት ተመልሰው ይወጣሉ። እሱንም ሆነ አብረውን የሚቀመጡትን ጓደኞችን ጨምሮ የኛ ሰዎች እየመሰሏቸው ጥለው ይወጣሉ። የአባታር የሚገርም ነው። ይህን የመሰለ ሚስጥራዊ መዋቅር እንዴት ሊፈርስ እንደቻለ ማሰብ ይከብዳል። ለማንኛውም ርዕሳችንን እንዳንስት፣ የድርጅታችሁን ዕቃ ወረቀትና የመሳሰሉትን እንዴትና የት ነው የምታስቀምጡት? የግል ጥንቃቄ ማድረግን በተመለከተ የሁላችንም በጣም ተመሳሳይ ነው። በደርግ እጅ መውደቅ በአብዛኛው ከቁጥጥር ውጭ ቢሆንም አባላት በራሳቸው ቀላል ስህተት ለአደጋ ሊጋለጡ እንደሚችሉ እናውቃለን። ስለዚህ ስራችንን በከፍተኛ ጥንቃቄ መስራት እቃዎቻችንን ደግሞ በጥንቃቄ ቤተሰብ በማይደርስበት ቦታ ማስቀመጥ እንዳለብን ባይነገረንም እናውቃለን። በዚህ መሰረት የድርጅቱን ጋዜጦችና ዶሴዎች የምናስቀምጥበት ሚስጥራዊ ስፍራ ይኖረናል። የኔን ለምሳሌ ልንገር። ብዙ ካሰብኩ በኋላ ነው የውሻ ቤታችንን የመረጥኩት። ቦቢ ኃይለኛ ስለሆነ አጠገቡ የሚደርስ የለም። ስለዚህ ቤቱን እቃ ማስቀመጥ እንዲያስችለኝ አድርጌ እንደገና ሰራሁት። የውሻ ቤቱ ጣሪያ በአሞራ ክንፍ የተሰራ ቆርቆሮ ነው። በውስጥ በኩል የጣሪያ ቅርጽ ተከትዬ በሌላ ቆርቆሮ ኮርኒስ ሰራሁለት። በተጨማሪ የውሻ ቤቱ ግድግዳ በጣውላ የተሰራ ስለነበር በተመሳሳይ ጣውላ መጠነኛ ክፍተት በመተው ድርብ ገጠምኩት። ድርብ ጣራና ድርብ ግድግዳ መሆኑ በፍጹም አያስታውቅም። እቃ ማስቀመጥ ስፈልግ ሁለቱንም የምከፍተው በተለያየ አቅጣጫ በመተዋቸው በተቆለመሙ ሚስማሮች ነበር። ሁልጊዜ ማታም ሆነ ቀን እቤት ስገባ የድርጅቱን ንብረቶች ከገንዘብ በስተቀር የማስቀምጠው እዛው ነበር። ጠዋት ስወጣም እንዲሁ ከዚያው ጥቼ ነበር የሚሄደው። እቃ ማስቀመጥ ብቻ ሳይሆን ከቤቴ ስወጣም ሆነ ወደ ቤቴ ስገባ የምጠቀምባቸው መንገዶችንና ሰዓቶችንም እቀያየር ነበር። አጋጣሚ ሆኖ የኛ ቤት የሚገኘው ወደ ተለያዩ አቅጣጫዎች በሚወስድ አማካይ ቦታ ላይ ነበር። ቤታችን ከኦሎምፒያ ወደ ውስጥ ከሚወስዱት የሰፈር መንገዶች ገባ ብሎ ነው። ያኔ የመሰረተ ክርስቶስ ቤተክርስቲያን፣ አሁን የአብዮት እርምጃ የመጀመሪያ ደረጃ ትምህርት ቤት ትንሽ አለፍ ብሎ። ይህ የቤታችን አቅጣጫ ለኔ ግሩም የሆነ ስትራቴጂክ አካባቢ ነበር። ወደ ተለያዩ አቅጣጫዎች እንደሚያንጸባርቅ ኮከብ ሆኖ የኛም ቤት ወደ ተለያዩ አካባቢዎች የሚያወጣኝ መንገዶች ነበሩት። በአጠቃላይ ወደ ዋናው የቦሌ መንገድ በአምስት የተለያዩ አቅጣጫዎች ያስወጣኛል። ከጀርባ ደግሞ ወደ ባምቢስና ወደ ኡራኤል አካባቢ የሚያወጡ ሁለት መንገዶች ነበሩ። ወደ ቤቴ የምገባውም ሆነ የምወጣው በእነዚህ የተለያዩ ሰባት አቅጣጫዎች ስለነበር በወጣሁበት አልገባም፣ በገባሁበትም አልወጣም። እኔን ለመያዝ ቀላል ቢሆንም ከቤቴ መቼ ወጥቼ መቼ እንደምገባ፣ ቤት ገብቼ ቤት እንደምወጣ ለሚፈልግ ሰው በቀላሉ ሊገባው አይችልም ነበር። ይሄ የኔ ዘዴ ብቻ አልነበረም። በተለይ ቤታቸው እንደኔ ወደ ውስጥ ገባ ያለ ልጆች ቢያንስ ሁለትና ሶስት መውጫ መግቢያ መንገዶች የነበሯቸው ይመስለኛል። ወረቀት እንዴት ነው የምትበትኑት? አንተስ አልበተንክም? በ1968 ዓመተ ምህረት መጀመሪያ ወራት እስከ ሚያዝያ በሪጅን ውስጥ የነበረው የአባላት ቁጥር የተወሰነ ስለነበርና አካባቢውም ሰፊ ስለሆነ እንቅስቃሴያችን ሙሉ በሙሉ አርኪ አልነበረም። ያም ሆኖ በዚያው ዓመት 3 ጊዜ ያህል በተወሰኑ አባላት አማካይነት ወረቀት በትነናል። እኔም በዚሁ ተልእኮ ባንዱ ላይ ተሳትፌያለሁ። በሌሎቹ ላይ ግን መበተን ላይ ባልሳተፍም እኔ የነበርኩበት ኮሚቴ ስራውን አስተባብሯል። አሁን በቅርቡ ግን ሰለሞን ኤ ከሱ ጋር እጅግ በጣም የተሳካ ወረቀት እንደበተንን አስታወሰኝ። በሚገርም ሁኔታ ምንም ላስታውሰው አልቻልኩም። የሰው ልጅ ጭንቅላት የሚገርም ነው። የተወሰነውን ትዝታ አፍንጫ ስር ያስቀምጥልሃል፣ ሌላው ደግሞ የት እንደሚያስቀምጠው አላውቅም። በዚህ ላይ የምታውቀው ነገር አለ? ምንም የማውቀው ነገር የለም። አንተም ብሎ መምህር፣ ጥያቄ ለሚጠይቅ ሰው እንዲህ ነው የሚመለሰው። እናንድህ በሰብ ዞናችን በተካሄደው የመጀመሪያው የወረቀት ብትሰናና የግድግዳ ላይ ጽሑፎች ቅስቀሳ ብቻዬን 3 ቀበሌዎች ሸፍኛለሁ። ቀበሌ 27 ከኦሊምፒያ እስከ ፒኮክ፣ ቀበሌ 18 ከኦሊምፒያ እስከ ባምቢስ ድንበር እና ቀበሌ 07 ከኦሊምፒያ ትንሽ አለፍ ብሎ እስከ ባምቢስ መዳረሻ። ትንሽ ዘርዘር አድርገህ ንገረኝ ስለው እምርት ሀፓ የሆንኩበትን ላጫውትህ አለና እንዲህ ተረከልኝ። Yankan, Warakat Mabatan, Imajam Maragi Zesilan Abbar, Bermatan Bion, Rasta Sampanya. Yim Yaukaiso, Undaila Yin, Yangat Sharp, Kofi Yanna, Kalabaskut Restingi Zeonon, and Jacket as a Gay Chalo. Sarao Yim Mr. Rao, Kamangatuba Fitzrona, Yuade Maulet, Batwat, Lemon Nesat, Begizi Tanyo. Men in the Cafet Catin Salo, Tolona Kau. Diawala, and Kaslio Stingal Chalam. Zau yet a galab, but our friends at Simola, Kabiti Hamuta to the Gajo. Nati, come in Yitavi to your touch. Pesidi, yes, no. Marichi, Vita Christian. Nati, you must talk any muscle, a gabalaitai. Vita Christian. Alechina, Sakwan, the Kakachu. Yinim Sak Mata. Gin, and the moon be ye, Sak in what could. Jasmine Aluf Goshenevich, his. But Chan Mangusta Samayat and Dr. Gaba, and in a Mandatra signs a little in Yadara, Adarahan. I know Nagar after any Messera. But in Mexico, Kernig Kroilik and stay to one of birth. Dim Savala Samam, Hodi, Bersak, a Yetter Gaffa Gaffa, Yeruchaya had Afakliki Kabit, what out? Yenatic alt. Frat frat yalon saun natin saas tastal binyal karram. Uragat mabattani jammar kut kanyavit da jaf jammar reno. Kaz jam, ye zamadu chelinna ye gorovito chin akkava bikab darras kubala. Kabali haya sabat todam yibbalo akfa jahed ku. Andik iyaf lai, kamsi yem yibbalo yaman dara chin yaddur turumba nafi, kahed matta sallaw turumbaun iyanaffa afite dikkan nala. Perempuan menstawak gizis alsetau, esubat tafabat kurba bermihir kajitau, tasawal. Aini bakofiya, unchenna fidak mo, bashar sila tashafana, lila yenye mikilbat mangat ndammaynur, wadiaw altagalda sandinyin minji, akta chayin yemmik ayyirbat mkniyat al nabbaram. Yamhono, bazzaw mangat tiyyata gwasku bakabali haya sabat, wustala wustiyarlutin mangato chullu wad darrasku. Warakatu cuni jabat tang, ia termasuk ceng atau lain ia faham kumalat no. Kesiam boleh mesti mewet fil lafit, wanu manggil lewat tau. Katiye, wajan skalat terbaik, warakatian ian tawat tau kulit tak terlay lagmu masa kering sate, Olimpia berraf darasku. Mesrawi tu berkedalai, lama saat terdikin abar. Ia terbakau sarbatanya, ia tenggorat dia selain abar saya macam kara. Lebam bisnya mius jauh menggaris jawarat kuna anti kor korwater light masa kerjasama di kabel action sesat pedar rasku. Baru sesak tu cerdulual. Bagaoj sesak tu saya senyual keram. Di kabel ubar rai lama pas kademi ansi besaran ber bergata akababian kanyo. Di kalamun kedan bermat petlay jalo. Kabel ubibius anti sau yasal jam sesama. Nulwat. Bebarunna pemazanu mahal ballo kiftat saw manoru sayt tayyo al karram. Yassasalu yedim sikana allaw lamalit nabbar. Arat yemmihonu warakatoj barulayt alkulna bafitnat kulkul warrelku. Baekdeye masalat bastakan yenib barutin yewst lawst mangadoj wadawst gabay yalk yyabattanku. Yetamecha girgiddan na tersaganyim ihappa yalk bakalam bamasaf addarrasku. Kajam, iban bisan wanza tashagirri, yani banchatit sarra lagrinyar chammya galak di, dil di, nabbar, ati teodros tamustri barlai darrasku. Kalilu, yekafitanya asan mistoj nabbar. Iningil, manya kumay. Laman niyom, tabbakao chal nabbarum. Iyanak gafilohona, yetanyi maslal. Yetamustri sun wan nabbar, batan taragavitche, bakay kalam, mafakkir, asan markut. Kerja sama dengan skuna, sosnya on kembali lemah daras, buat agrik club akan naoh. Icha skutanya hal bagaimana ketika jalan ia sahku, manggarun bermit bertemu walakatu jasa berakut. Kalau mias ku bertemu istasan nabrush, wajah tiye, awun, joromia biro bahono bakul, wan naoh ia boleh manggar lagi wetau. Jalan ia karut ia bermit bertemu walakatu bezuna baru. Nasun ijan tabat tabku maskalah tabai. Darasku. ከዚያም ወደ ባምፒስታጥፊ ያኔ ፖይንት 4 የሚባለው መጣጣፊያ ላይ ባለው ድልድይ ድረስ በጥንቃቄ በትኝ ይጨረስኩ። ቀደም ብዬ ያቀድኩት ስራዬን ከጨረስኩ በኋላ ወደ ቤቴ መመለስ ነበር። የናቴን የማይፈልግ ትርታሬ ለማስወገድ ትንሽ ለመቆየት ወደ መስቀል አደባባይ ተመለስኩና ስቲፋኖስ ቤተክርስቲያን ውስጥ ገባሁ። ናቴ ለኔም ጸልይልኝ ያለችኝ ተሰለኝና እንደመሳቅ አደረገኝ። ለሷም ለራሴም ሳልጸልይ ፊቴን ወደ መስቀል አደባባይ አዙሬ ኩርምት ብዬ ተቀመጥኩ። ብርዱ እየጠበሰኝ ለሌሎች ጓደኞቼ ማሰብ ጀመርኩ። 12 ሰዓት ተኩል ሲሆን ቤተክርስቲያኑ በሰዎች ተሞላ። እግረኞችና መኪናዎች ከአስፋልቱ ላይ በብዛት መታየት ጀመሩ። ኮፍያዬንና የአንገት ሻርፔን ጠቅልዬ ጃኬት ኮቴ ውስጥ ወሽቄ ወደ ቀጠሮዬ ሄድኩ። ከአስር የሚበልጡ ቀበሌዎች ውስጥ በተሳካ ሁኔታ መጠናቀቁን ሰማሁ። እውነትም ምርጥ ሀፓ። ከዚያስ? ረፈር ላይ ወደ ሰፈር ስመለስ ወሬው ሁሉ በኔ ውጤት ላይ ነበር። ቀበሌው በጸረ ደርግ መፈክር በወረቀትና በቀይ ቀለም ጽሑፍ እንደ ተሽቆጠቆጠ እንደ ጉድ ይወራል። እኛ ቀበሌ ብቻ መሰላችሁ እንዴ? ከወሎ ሰፈር እስከ መስቀል አደባባይ እኮ ነው ያሸበረቀው። ሌሊቱን እኮ አድረውበታል። ሶስቱን ቀበሌዎች ያደረኩት ብቻዬን ነበር። ነዋሪው የሚያወራው ግን 30 ሆነው እንደበተኑት አድርጎ ነበር። ይሄ ወረቀት የተበተነው ለመጀመሪያ ጊዜ ስለነበር ወሬው በጣም ተስፋፋ፣ በጣም ተጋነነ። አንዱ አጋናኝም እኔም ነበርኩ። በተለይ በርካታ ወጣቶች ሁሉም ቦታ እየተዘዋወሩ አይተዋል። የሰፈር ጓደኞቼ ጭምር የሥራ ፍሬን ለራሴ መልሰው ሲነግሩኝ በሆዴ ስቃለሁ። አቤት የተሰማኝ ደስታ! አንዴ ብቻ ነው የበተንኩት ብለኛል። ሌላውን ጊዜ ስታስበትን ነበር ማለት ነው? እንዴት ነበር ያስበተንከው? ሄደ ለዛ ማስበተን ብሎ ነገር የለም። ከበላይ ይሰራ ይባላል፣ ያንን ማስተላለፍ ነው። ለቀለምና ደብሩሽ የሚያስፈልገውን ገንዘብ ማቀበል ወይም ገዝቼ መስጠት ነው ስራዬ። እኔ እኮ መርማሪ አይደለሁም። ምን ትደብቀኛለህ? እንደ መርማሪ አይደለም፣ እንደ አማተር ጋዜጠኛ እንኳን መጠየቅ አልቻልክበትም። ወረቀት መበተን እኮ ለኢሃፓ የመጨረሻው ትንሹ ተልእኮ ነው። ትልቅ ነገር መሰለህ? ይልቅ የካዛንቺሱ ጓደኛዬ ምተ የነገረኝ አንድ የቀስቀሳ ስልት ልንገርህ። ከሌሎች ልጆች ጠይቄ ማረጋገጥ ሲገባኝ ረሳሁት። አንድ ባለቤት የሌለው ያልተገራ ነጭ ፈረስ ካዛንቺስ አካባቢ ነበር አሉ። ፈረሱ በየሰፈሩ እየዞረ ሳርም ሆነ ሌላ ነገር ሲቃርም ይውላል። የሚያድረውም ያገኘበት ጥግ ነበር። እኔ ነኝ ያለ ሰው ሊጋልበው የማይችል አውሬ አይነት ነበር። ታዲያ አንድ ቀን የአባ ልጆች ቀስ ብለው አባብለው ይጠጉና በዚያ ነጭ አካሉ ላይ ኢህአፓ ያቸንፋል ይሁን ኢህአፓ ፓርቲያችን ነው ብለው በቀይ ቀለም ይጽፉበታል። ፈረሱ በየሄደበት ሁሉ የእኛን መፈክር ይዞ ሲዞር ህዝብም ሲያነባ አለ። የቀበሌ ሰዎችም አናታቸው ዞር አሉ። አብዮት ጠባቂዎች ፈረሱን ይዘው መፈክሩን ለማጥፋት ቢሞክሩ አልያዝ አላቸው። ከዚያም ኮሚቴ ተሰብስቦ ሞት ፈረዱበት አሉ። ምን ቀይ ሽብር መሆኑ ነው? ታዲያስ በጥይት ገደሉት አሉ። የሚገርም ነው። ስሞትልህ ሌላም ንገረኝ። ሹፌሮች ሳያዩ ታክሲ ላይም የሚበተን ወረቀት ያስቀምጡባቸው እንደነበር አውቃለሁ። ትናንሽ የበራሪ ወረቀቶች ክምር ፖርቶ መጋሊያው ላይ ያስቀምጡታል። ታክሲው ሲንቀሳቀስ ወረቀቶቹን ንፋስ እየበተናቸው በየመንገዱ ይረጫሉ። ባለ ታክሲውን ትራፊክ ፖሊስ እስኪያቆመው ድረስ የሄደበት ቦታ ሁሉ ያዳርሰዋል። የተለያየ መጠን ያለው ጨርቅ ላይ መፈክር ይጻፋል። በጨርቁ ዙሪያ ቀጭን የእንጨት ፍሬም ይደረግበታል። ከላይ ሁለት ቦታ ጥግና ጥግ ጫፋቸው ላይ ድንጋይ የታሰረባቸው ረዘም ያሉ ገመዶች ይቋጠራል። በመጨረሻ ሁለት ልጆች ተራርቀው ድንጋዮቹን የኤሌክትሪክ የስልክ ሽቦ ላይ ሲወረውሯቸው ድንጋዩ ሲተመጠም ገመዶቹ ይዘረጋሉ። ጨርቁም በጥራት ተዘርግቶ ይንጠለጠላል። ልክ አደባባይ ላይ ለማስታወቂያ እንደሚሰቀል ትልቅ ጨርቅ ማለት ነው። ሙሉ ቀን የሚቆየው ይሄው የጎዳና ላይ የጨርቅ ላይ መፈክር ነው። የደርግ ሰዎች ያንን ለማውረድ አፋራቸውን ነው የሚያዩት። የመብራት ኃይል ሰራተኞች መኪናና መሰላል አምጥተው ነው የሚያወርዱት። ተስከሳው ከተማ አቀፍ ከሆነ ጨርቆቹ በመላው አዲስ አበባ ስለሚሰቀሉ ለማውረድ ከአንድ ቀን በላይ ይፈጅባቸዋል። የሀባን የወጣት ክንፍ መመስረት ለማሳወቅ የተሰራው የቅስቀሳ ስራ ጉድ ያሰኘ ነበር። አንድም የአዲስ አበባ የውስጥ ለውስጥ መንገድና ዋና ዋና መንገዶች አልቀሩም። ሁሉም አባላት ተሳትፈው ስለነበር አዲስ አበባ ተውባ ነበር። ከተማውን ሙሉ በሙሉ ለማጽዳት አንድ ሳምንት አካባቢ ይመስለኛል የፈጀባቸው። ያን ያህል ታዲያስ በመላው አዲስ አበባ የተበተነውን ወረቀት ሲያስለቅሙ፣ ግድግዳ ላይ በቀይ ቀለም የተጻፈውን ሲያስጠፉ፣ ኤሌክትሪክ ሽቦ ላይ የተንጠለጠሉትን በመሰላል ሲያስወርዱ ብዙ ቀን ፈጀባቸው። ደርግ የኢህአፓን የመዋቅር ስፋትና የአባላት ብዛት ብዙ መሆኑን ያወቀው የወጣት ክንፉ መመስረቱን ያወጀን ቀን ነው። ያ ወቅት ለእናንተ ይብዛም ይነስም የተመቸ ነበር ማለት ነው። እንደ ጥንቸልና ሚዳቋ አትበረገጉም? በእኔነት የተረጋጋ ወቅት የምለው ያ ወቅት ነው። የወጣት ሊጉ ኢህአወሊ እስኪታወጅ ድረስ ተደጋጋሚ ወረቀት ብተና አልነበረም። ዋናው ተልእኳችን በዋናኛነት አባላትን ማብዛት ላይ ነበር። የወጣት ክንፉ ምስረታ ከታወጀ በኋላ ቅስቀሳና ወረቀት መበተን ሌላው ትልቁ ተልእኮ ሆነ። ለምሳሌ ወረቀት፣ ቀለምና ብሩሽ መግዛት፣ ከዚያም አባላት ወደሚገኙበት ቀበሌዎች እቃዎቹን ቢያንስ ከአንድ ቀን በፊት ማደል ዋናው ስራችን ነበር። የሚመለከታቸው ልጆች ደግሞ ሙሉ ቀን ወይም ሌሊቱን ወረቀቶችና ጨርቆች ላይ ተገቢውን መፈክር ሲጽፉ ይውሉና ያድሩ ነበር። ከዚያም በከፍተኛ ምስጢር በተያዘ ቀን ስራው እንዲሰራ ይደረጋል። ከዚህ አንፃር ስናየው እነዚህንና መሰል ስራዎችን ያለ ብዙ ሞትና ማሳደድ ስለምንሰራ የተረጋጋ ወቅት ነበር ማለት እችላለሁ። ይህ ማለት ግን ምንም አደጋ አይደርስም ማለት አይደለም። መንገዱ ሁሉ ወታደር በወታደር ነው። የሰላዩን ብዛትም ባታውቀውም መንገድ ላይ ሲርመሰመሱ ነው የሚውሉት። በአዲስ አበባ ደረጃ በዚሁ ዓመት የድርጅቱ የጋዜጣ ማባዣ መሳሪያዎች በመንግስት እጅ ወድቀዋል። የበላይ አካላትም ተይዘዋል፣ የተወሰኑትም ተገለዋል። ያም ሆኖ በአንፃራዊነት የ1968 ዓ.ም ወራት ከ1969ና ከ1970 የተሻለ ነበር ማለት እችላለሁ። ስለዚህ የድርጅታችን የስኬት ወራት ነበሩ። ስራችን በአንፃራዊነት የተረጋጋና ሰፊ ግድያ ያልነበረበት ከመሆኑም ባሻገር ብሩህ ጭንቅላት የነበራቸው አባላት የተመለመሉበትና ድርጅታችን በሁለት እግሩ የቆመበት ወራቶች ነበሩ። ማመን በሚያስቸግር ደረጃም ተልእኳችን እያደገ እንጂ እየወረደ አልሄደም። በዚያው ዓመት መጨረሻ አካባቢ ሁላችንም በየፊናችን ለአባላት ብዛት ከፍተኛ ትኩረት እንሰጥ ስለነበር የጥናት ክበባት እንዳሸን ፈሉ። በእኛ መዋቅር በሚገርም ሁኔታ በአስደናቂ ሁኔታና ፍጥነት የሚፈለጉት ኮሚቴዎች ከታች እስከ ላይ ተዘረጉ። ይህ የሚያሳይህ በአንፃራዊነት የፋታ ዘመን መሆኑን ነው። ህዝባዊ ማህበራት ያቋቋማችሁበት መሆኑ ነው? አዎ፣ እነሱም በአብዛኛው በዚያ ጊዜ ነው የተቋቋሙት። በእነዚያ የ1968 ዓመተ ምህረት ወራቶች ትልቁ ተልእኳችን በየትምህርት ቤቱ የተማሪዎች ማህበራትንና በየቀበሌው ደግሞ የወጣቶችና የሴቶች ማህበራትን በህቡዕም ሆነ በህጋዊ መንገድ ማቋቋም ነበር። ለምሳሌ በትምህርት ቤቶች ውስጥ ንቁ ተማሪዎችን እንቀርብና በእነሱ አማካይነት እናደራጃለን። እኛ አዘማች ተማሪዎች ስለነበር ትምህርት ቤቱ በተማሪነት አያውቀንም። በህጋዊ መንገድም ትምህርት ቤት ቅጥር ግቢ መግባት አንችልም። እኔ የማውቀውን ብነግርህ በሽምልስ ሀብቴ ትምህርት ቤት ለዚሁ ስራ ከሁለት ልጆች ጋር እንድገናኝ ተደርጎ ነበር። ከእነሱ ጋር በመሆንም በእያንዳንዱ ክፍል አንዳንድ ሴሎች ለማቋቋም ሞክረናል። የዘጠነኛና የአስረኛ ክፍል ተማሪዎችን ያካተተ በአምስት ልጆች የሚመራ አንድ ኮሚቴ ያቋቋመናል። በዚህ ዓመት መጀመሪያዎቹ ወራት ያቋቋምነው ማህበር ኋላ ላይ ትምህርት ቤቱ ወደሚገኝበት የድርጅቱ ዞን እንዲተላለፍ ተደርጓል። በ1969 ዓመተ ምህረት እንደገና ተዋቅሮ ከእያንዳንዱ ክፍል አንዳንድ ሕዋስ ተመስርቶ እንደነበር ማውቃለሁ። የሽመልስ ሀብቴ የተማሪዎች ማህበር በጣም ጠንካራ ነበር። መንግስት የማይደግፈው የተማሪዎች አጠቃላይ ስብሰባና ውይይት በተደጋጋሚ በተሳካ ሁኔታ ተካሂዷል። የተማሪዎችን ማህበር በማቋቋም በኩል ከአንደኛ ደረጃ ትምህርት ቤት ጀምሮ ጓደኛ የነበረው ወንዲራድ አብሮኝ ሰርቷል። ከወንዲራድ ጋር የነበረኝ ግንኙነት ጥብቅ ነበር። ቤተሰብ ደረጃ ድረስ እንተዋወቅ ነበር። ቤቱ ከሜክሲኮ ወረድ ብሎ ከአጋዚያን ትምህርት ቤት ፊት ለፊት ነበር። ከወንዴ ጋር ከ1969 ዓመተ ምህረት አጋማሽ በኋላ በስራ ብዛት በየፊናችን እንሮጥ ስለነበር በአካል አልተገናኘንም። ታስሬ ስፈታ ልጠይቀው ሲሄድ መርዶዬን ሰማሁ። በቀይ ሽብር ገድለው መንገድ ላይ ጥለውታል። ነፍስን በገነት ጓደኛዬ፣ መቼም አረሳህም። ከተቀመጠበት ተነሳና ከአልበም ውስጥ አንድ ፎቶግራፍ አውጥቶ አሳየኝ። ሶስት በጣም ወጣት የሆኑ ልጆች ይታያሉ። ሁለቱ ቁጥጥ ብለው መሬት ላይ ተቀምጠዋል። አንዱ ደግሞ ወለል ላይ ተጋድሞ የተነሱት ፎቶግራፍ ነው። በፊታውራሪ ላቃ አድገ አንደኛ ደረጃ ትምህርት ቤት እያሉ ለመታሰቢያ እንደተነሱ ይገልጻል። ወንዲራድ ነው ያለኝን አየሁት። በጣም መልከ መልካም ልጅ ነው። ስለ ሁለተኛው ልጅ ደግሞ ጠየቅሁት። ስለሱ የሀባነት አላውቅም። ሆኖም በህይወት እንዳለና ውጭ አገር ነው ሲባል እንደሰማ ነገረኝ። ሟች ጓደኛውን ወንዲራድን አስታውሶ ሐሳቡ ስለገባ ጨዋታችንን አቆም። ለሌላ ቀንም ተቀጣጥረን ከቤት ወጣል።
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለ26 ዓመት ሶስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ አላፈር ሰጠች ሀገሬ ያልታደለች። እናም ለአራተኛ ጊዜ አሁን ምጥ ላይ ነው።
ወጥተን ከዚህ
ለብዙ ዘመናት ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ መጥላይና ሰብሮቿ ይወቱ ለጣነት ልትወጣ ለጣነት ጭኘ ገኘኛ መጥ ተበጠና ለጣነት ልትወልድ ሀገሬ መጥላይና ባራቱም ዓለም ያላችሁ አስሮች የልጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳትወርዳት አብራችሁ አመጡ ስልፋሽ ጉልበት ሆኗት አሞ ዳርሰዳቁ ይገናግልሽ በሏት አገሬ ምጥ ላይ ነች ማይ ካንትሪ ኢዝ ኢን ሌበር ቱ ዲሊቨር ፍሪደም የስ ፍሪደም ለአስርተ ዓመታት አርግዛው የነበር ነጻነት ልትወልድ የእንግዲህ ልጅ ልትቀብ ወያኔን ልትወርድ በቁርጥ ልጆቿ እየተደገፈች አወዳን እስከ ዳርቁ ምንገላ ግሪሽ በሯት ሀገር የምትላይ ነች
ሁርያ ነዲ ስባይ ኦዳሾው ወጥተን ከይቱ ፖይ ዘይ ኩችታ
ቢየኮ ቢልሱማ ረሁ ኪንፉ ኢረጅል አይዞ ሹዳገሬ ለተገላገይ ነው አመርታል ተጠውም አብሮሽያ ማጠን ከባራ ፈንገው ወያን ያን ስራቱ ጧትና ማታ ልጆቿን እንደበት ከመሸልትባት ለተገላገለው እንክፉ ካንሰር እንዳይበታተናት በሃይማኖት መዘር ታይፋ እንዳይጠፋ እንድዞር እንዳሃገር ለብዙ ዘመናት ተንጣ መለስ ብሎ ዘቦ ደግሞም እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነጻል ትወጣ አዎ ሀገሬ ምጥላይናት አዎ በደንብ ልትታር አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና ባልም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዎ ሀገሬ ምጥላይናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነጻነት ልትወልድ ሀገሬ ምጥላይናት ብየኮ ቢልሱማ ረሁም ኪንፉ ኢረጅርቲ ነጻነት ትጨኜ ገኘኛ መጥ ጠበጠና ነጻነት ልትወልድ ሀገሬ ምጥላይናት አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ ሀገሬ ምጥላይናት አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት ሀገሬ ምጥላይናት